ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በመጽሐፍ ታለም ትግስታችን በ1928 ዓ.ም የፋሽስት ጣሊያንን የግፍ ወረራ ለመከላከል ኢትዮጵያውያን አርበኞች ያደረጉትን ተጋድሎ በሚመለከት በቼኮስሎቫኪያው ተወላጅ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መመኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 18 ዳሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በአዲስ አበባ ከተማ ከፍተኛ የሆነ የዳቦ ጥረት መኖሩ የተነገረ ሲሆን ለጥረቱ ምክንያት የሆነው በአገዛዙ አማካይነት ከውጭ እየተገዛ ወደ ሀገር ውስጥ የሚገባው የስንዴ መጠን በመቀነሱ ነው ተብሏል። የአዲስ አበባ አስተዳደር ባለስልጣኖች ለዜና ተቋሞች በሰጡት መግለጫ በዚህ ዓመት 4 ሚሊዮን ኩንታል ስንዴ ከውጭ ሀገር ገዝቶ ለማስተራጨት እቅድ የነበረ ቢሆንም ከግዢ ጋር በተያያዘ ችግሩ ተግባራዊ ሊሆን አልቻለም ይበሉ እንጂ ከችግሮቹ ዋነኛው የውጭ ምንዛሪ እጥረት እንደሆነ ይገመታል። በዚህም ምክንያት አዲስ አበባ አስተዳደር ከሚያሰራጨው የስንዴ መጠን ውስጥ 50 ከመቶውን ብቻ ለማሰራጨት መገደዱ ሰሞኑን በአብዛኛው ቦታ የዳቦ ዋጋ በከፍተኛ ደረጃ እንዲንር ያደረገ ሲሆን በአንዳንድ ቦታዎችም እስከናካቴው የጠፋ መሆኑ ተገልጿል። ከዚሁ ጋር በተያዘ ባለፉት 9 ወራት የአዲስ አበባ አስተዳደር በሕገ ወጥነት በመመደብ ከ6000 በላይ የሆኑ የንግድ ተቋሞችን የዘጋ መሆኑ ተገልጿል። በርካታ የንግድ መደብሮች እንዲዘጉ የተደረጉት ካላጥጋቢ ምክንያት ሲሆን ይህን አስተዳደሩ በወሰደው እርምጃ ምክንያት ሰፊ የቤተሰብ አባላት ያላቸው ነጋዴዎች ችግር ላይ መውደቃቸውን ገልጸዋል። የወያኔው ጠቅላይ ሚኒስትር ተብዬ አብይ አህመድ ሐሙስ ሚያዝያ 18 ቀን ከአዋሳ ነዋሪዎች ጋር ባደረገው ስብሰባ ከዚህ በኋላ በከፍተኛ ስልጣን ላይ የሚቀመጠው ግለሰብ የስልጣን እድሜ በሕገ መንግሥት ደረጃ እንዲወሰን ይደረጋል በማለት ተናግሯል። ከዚህ በፊት በወያኔ ጭምብል በሆነው የኢህአዴግ መሪ 2 የስልጣን እድሜ ብቻ እንዲኖረው መነሳቱና ስምምነት መደረጉ የሚታወቅ ሲሆን ጉዳዩ አዲስ አይደለም የሚሉ በርካታ ናቸው። አንዳንድ ወገኖች ወያኔ ከተለዋለው በሚለው የፓርላሜንታሪ አገዛዝ ስርዓት በሕገ መንግሥቱ መሰረት የሀገሪቱ መሪ ሆኖ የሚሰየመው የፓርቲው መሪ በመሆኑ ውሳኔው የድርጅት እንጂ የሌላ አይደለም በማለት አስተያየት ይሰጣሉ። የአሜሪካው የውጭ ጉዳይ መስሪያ ቤት ተጠባባቂ የአፍሪካ ክፍል ኃላፊ ሚስተር ያማሞቶ የሚመራው የልዑካን ቡድን በኤርትራና በጅቡቲ የሚያደርገውን ጉብኝት ጨርሶ ከወያኔ ባለስልጣኖች ጋር ለመነጋገር አዲስ አበባ መግባቱ ተገልጿል። የወያኔ የስልጣን መሸርሸር በጣም ያሳሰባት አሜሪካ ባልተጠበቀ ሁኔታ ከሻቢያ ባለስልጣኖች ጋር ልዑኩ ውይይት እንዲያደርግ ያደረገችው በአካባቢው ያልተረጋጋ ሁኔታ እንዳይፈጠር በመስጋት ሲሆን ሌሎች አገሮች ወደ አካባቢው እየገቡ ተሰሚነት በማግኘታቸው አካባቢውን ለብቻ ለመቆጣጠር ነው ተብሏል። ተጻራሪ ባላንጣዎች የነበሩት የሰሜን ኮሪያና የደቡብ ኮሪያ መሪዎች ለመጀመሪያ ጊዜ በአካል የተገናኙ መሆናቸው ተገለጸ። የሰሜን ኮሪያው መሪ ኪም ጆንግ ኡን እና የደቡብ ኮሪያው ሙን ጃን ኢ በሁለቱ አገሮች ድንበር ላይ ተገናኝተው ተጨባብጠዋል። ከጥቂት ወራት በፊት የጦርነትና የግጭት ወሬ ሲወራ በነበረበት ሁኔታ ዛሬ በሁለቱ አገሮች መሪዎች መካከል ግንኙነት መፈጠሩና ውይይት መጀመሩ ታሪካዊ ክስተት ነው ተብሏል። የሁለቱ አገሮች ስብሰባ በደቡብ ኮሪያ ግዛት የተካሄደ ሲሆን ውይይታቸው ያተኮረውን በኒውክሌር ጉዳይና በጦር መሳሪያዎች ቅነሳ ጉዳይ ነው ተብሏል። ከውይይቱ በኋላ በተሰራጨው የጋራ መግለጫ ላይ በተለያዩ ጉዳዮች ላይ መስማማታቸው ተነግሯል። ያደረጉት ስምምነት መካከል የኮሪያ ባህረ ሰላጤ ከኒውክሌር መሳሪያ ነጻ ስለሚሆንበት መንገድ ጥረት ማድረግ፣ በመካከላቸው ያለውን የጠላትነት ስሜት ማስወገድ፣ በሁለቱ አገሮች መካከል የሚገኘው ከጦር እንቅስቃሴ ነጻ የሆነውን ግዛት ወደ ሰላማዊ ግዛት መለወጥ፣ በሁለቱም በኩል የመሳሪያ ቅነሳ ማድረግ፣ አሜሪካና ቻይና የሚገኙበት የአራትዮሽ ስብሰባ እንዲካሄድ መገፋፋት፣ የተለያዩ ቤተሰቦችን ማገናኘት፣ የባቡር መስመሮችን ማገናኘትና በስፖርትና በመሰል ውድድሮች በጋራ መሳተፍ የሚሉ ይገኙባቸዋል። ከስምምነቶቹ መካከል በተለይ አካባቢውን ከኒኩሌር ነጻ ማድረግ የሚለው ዝርዝር አልተሰጠበትም የሚሉ ወገኖች ሰሜን ኮሪያ አሁን ያላት የኒኩሌር ክምችትን አሳልፋ ለመስጠት ፈቃደኛ መሆኗና አለመሆኗ የተጠቀሰ ጉዳይ የለም በማለት አስተያየት ይሰጣሉ። ቻይናና አሜሪካ የተደረገውን ስምምነት የሚደግፉ መሆናቸውን ገልጸዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 18 ልጅወልደ ገብርኤል ከዛሬ 2 ሳምንት በፊት ወደ ራስ ሙሉጌታ የጦር ሰፈር ለመዝለቅ ባደረኩት ጉዞ አብሮኝ የነበረውና ነፍሴን ያዳነኝ ልጅወልደ ገብርኤል አያችሁ፣ ዛሬ እኮ አንዱን የጣሊያን አውሮፕላን ከሰማይ ጎትተን አውርደን ከመሬቱ ከሰከስ ነው አለ። ቀጥሎም ጉዱን ሊብዬ ወደ ወደቀበት ቦታ ሄጄ ነበር። ጉድ ነው። በዚያ በተከሰከሰ አውሮፕላን ውስጥ ከአራቱ ደብዳቤዎች በተጨማሪ ሞታም እንኳን የምታምር ቆንጅዬ ልጅ ነበረች አለ። ሌሎችም ወታደሮች በተከሰከሰው የውጊያ አውሮፕላን ውስጥ ከአራቱ ወታደሮች በተጨማሪ ወታደራዊ ልብስ የለበሰች መልከመልካም ወጣት ሴት ልጅ ሬሳም ማየታቸውን መስክረዋል። ማን ትሆን ያቺ ወጣት? ታዲያኖች አንድም ጊዜ ሴቶች በዚህ ጦርነት ስለመካፈላቸው ትንፍሽ ብለው አያውቁም። ይቺ በኋላ ቀርጠ መንጃ ተመታ በወደቀ አውሮፕላን ውስጥ ሞታ የተገኘች ሴት በዚህ ጦርነት የተገደለች ሁለተኛዋ ሴት መሆኗ ነው። የመጀመሪያዋ በጥር ወር በወራዩ አምባ በተደረገው ጦርነት ግንባሯን ተመታ የተገደለችው ናት። ቀሪውን ቀን የኢትዮጵያ ወታደሮች ለሊት ለሚደረገው የብረቱን አጥር ሰብሮ የመውጣት ጉዳይ ዝግጅታቸውን ሲያደርጉ ዋሉ። የራስ ካሳ ማሽከሮች የጌታቸውን ሳጥኖች እየከፈቱ በጣም አስፈላጊ የሆኑትን ብቻ እየመረጡ ካስቀሩ በኋላ አብያዲ ላይ ያላቃጠሏቸውን መዛግብት ጭምር እዚህ አቃጠሏቸው። ጀምበር ከመጥለቋ ሁለቱ ራሶች ጥንታዊውን ወታደራዊ የጦር ልብሶቻቸውን ለብሰው መሳሪያዎቻቸውን ይፈታትሻሉ። ራስዩም ከነጠረ ብረት የተሰራውን ምርጡን ሰይፋቸውን እያገላበጡ ስለቱን በእጣታቸው ይዳስሳሉ። ጀግናውና ደፋሩ ደጃዝማች መሸሻ የከምባታውን ጦር እየመራ እንደ ቀዳሚ ጦር ከጦር ሰፈራችን መጀመሪያ ወጣ። ዋናውን ጦር የቀኝ ክንፍ ለመከላከል ፊታውራሪ ዘውዴ ጦሩ ይዞ እሱም ከምሽጉ ወጥቶ ሄደ። የዋናውን ጦር የግራ ክንፍ ለመከላከል የሰላሌው ጦር መሪ ደጃዝማች አበራም ከምሽጉ ወጥቶ ሄደ። መጨረሻም ዋናውን ጦር ደጃዝማች ወንድወሰን እየመራ መሃል ለመሃል ፊት ለፊት ወደ ጣሊያኖች ገሰገሰ። ቀዳሚው ጦር ድምፁን አጥፍቶ ሳይታሰብ በድንገት ደርሶ ከጣሊያኖች ጋር መግጠሙን የሚያበስር ዜና ከአንድ ሰዓት በላይ እየጠበቅን እያለ በመጨረሻ አንድ ትንፋሹን መዋጥ የተቸገረ መልእክተኛ መጣ። አዎ፣ ቀዳሚዎቹ ጦሮች ደጃዝማች መሸሻ፣ ደጃዝማች አበራ፣ ደጃዝማች ወንድወሰንና ፊታውራሪ ዘውዴ ከጣሊያን ጦር ጋር ግብ ግብ ገጥመዋል። ጀግኖቹ የኢትዮጵያ ልጆች የጣሊያኑን ጦር ከተለያየ አቅጣጫ ከበው እየተዘጠዙ ለዋናው የራሶቹ ጦር መንገድ እየከፈቱ ናቸው። አሁን የኛ ሰዓት ደረሰ። በሁለቱ ራሶች የሚመራ ያ ሁሉ ሺ ጦር አንዲት ኮሽታ ሳያሰማ ወደ ታች ወደ ጊባ ወንዝ መውረድ ጀመረ። ራሶች ባስተላለፉት ጥብቅ ትዕዛዝ መሰረት ማንም ወታደር ምንም አይነት አላስፈላጊ ግርግር እና ድምጽ ሳያሰማ በተቻለ ፍጥነት ወደ ጊባ ወንዝ መውረድ አለበት። አንድ ጊዜ በሺዎች የሚቆጠሩ ነጭ ሸማ ለባሽ ወታደሮች ብቅ ይሉና በቅጽበት ይሰወራሉ። ወዲያው ደግሞ ሌሎች በሺዎች የሚቆጠሩ ዝምተኛ ወታደሮች ይከቡንና ከጥቂት ቆይታ በኋላ በዚያ ቁልቁለት ላይ ብቻችንን እንቀራለን። ልክ እንደ መንፈስ ወታደሮች ዱካቸው ይጠፋል። እንዲህ ባለ ፍጹምነት ነበር የኢትዮጵያ ወታደሮች የመሪዎቻቸውን የራሶችን ትዕዛዝ የሚያከብሩት። ሁለቱ ራሶች ጦራቸውን በግንባር እየመሩ ወደ ጊባ ወንዝ የወረዱት አንድም የኛ ሰላዮች ባመጡት ወሬ የጣሊያኑ ጦር ደካማ ጎን የጊባ ወንዝ በመሆኑ፣ ሁለተኛና ዋናው ምክንያት ደግሞ ውሃ በማስፈለጉ ነው። አብዛኛው ወታደር ከሶስት ቀን በላይ ጠብታ ውሃ አልቀመሰም። ስለዚህ ያለቀው አልቆ ከጊባ ወንዝ መድረስ አለብን። ያለ ውሃ ጦራችን ለጦርነትም ሆነ ለሽሽት ብቁ አይደለም። እኩለ ሌሊት ግድም ከጊባ ወንዝ ዳርቻ ደረስ። በመካከላችን ያ አስፈሪ ከሞት በላይ አስፈሪ ከጦር ሜዳ ጩኸት ፉከራና ሽለላ በላይ የዘገነነ ጸጥታ እንደ ሰፈነ ነው። ይህ አይነት ጸጥታ ማለት ጀግናውና ቀዳሚው ጦራችን የጣሊያንን ጦር ገትሮና ወጥሮ ይዞታል ማለት ነው። የጊባን ወንዝ በዝግታ ድምጹን አጥፍቶ የሚፈሰውን ውሃ ስናይ የራሶችን ጥብቅ ጥዛዝ ጥሰን ራሱን እንደሳተ ሰው ምንም ነገር ሳያግደን ወደ ወንዙ ሮጥን። ጎን ለጎን ተኝተን እንደ ከብት በቀጥታ ባፋችን መጠጣት ጀመርን። ከኔ በስተቀኝ በኩል ሁለት ፈረሶች ይጠጣሉ። ከኔ ከፍ ብሎ ከወንዙ ማዶ አንድ የኢትዮጵያ ወታደር በጉዞ ብዛት የደከሙ እግሮቹን ይታጠባል። እና ግን ምን ይሆን? ውሃ ጠምቶኛል፣ ተቃጥያለሁ። ይህ ወንዝ በመርዝ የተበከለ መሆኑን ባውቅ እንኳ ተጠጣ ነበር። ብቻ ሆዴ እስኪቆዘር ጠጣው። እየነጋ ነው። በዚህ መሃል አንድ ጥይት ተተኮሰ። ምናልባት የተዘናጋ የኢትዮጵያ ወታደር የባረቀበት ስለመሰለን ተዘናግተን እንደተቀመጥን በተደጋጋሚ የተኩስ ማዕት ይወርድብን ጀመር። 10 20 50 100 ጥይቶች ባናታችን ላይ እያፏጩ አለፉ። እዚህም እዚያም ወታደሮቻችን ሳይተኩሱ ወደ መሬት መውደቅ ጀመሩ። ወዲያው በማናየው ጠላታችን ላይ የመልስ ተኩስ ከፈት መሽጎ ተኩስ የከፈተብን ጠላታችን ከጥቂት ደቂቃዎች ውጊያ በኋላ ጸጥ አለ። አዎ የትግራይ ሽፍቶች ነበሩ። የተቆረጠ የደከመና በሽሽት ላይ ያለ አነስተኛ ቁጥር ያለው የኢትዮጵያን ወታደር ያገኙ መስሏቸው የቋጠራትን የመጨረሻ ንብረቱን ገለው ሊዘርፉት ያሰፈሰፉ የትግራይ ሽፍቶች ዋናውን የራስ ካሳን ጦር እንደገጠሙና እንደደፈሩ ሲረዱ እግሬ አውጪኝ ፈረጠጡ። እነዚህን ሽፍቶች ተከታትሎ ለማሳደድ ጊዜ የለንም። በተጨማሪ ራስ ካሳ በተቻለ መጠን ከአጉል ቅጭቶች መራቅ አለብን ስላሉ በተቻለ መጠን ያለ ብዙ መስዋዕትነት ወደ አሸንጌ ሐይቅ መውረድና ከሚጠብቀን የንጉሱ ጦር ጋር መቀላቀሉ ቀዳሚ የጦሩ ዓላማ በመሆኑ የንጉሱን ጦር አጠናክረን የመጨረሻውን ወሳኝ ጦርነት ልናደርግ ወደ አሸንጌ ሐይቅ ወረድ። ለዚህም መሰለኝ መንገዳችንን ለማሳጠር የጊባን ወንዝ ለቀን የተራራውን መንገድ የመረጥ ነው። የጊባ ወንዝ ትንሹን ተራራ አንድ ጊዜ ዞራ ስለምትመለስ ተራራውን ከመዞር ተራራውን ወጥተን እንደገና ወርደን ተመልሰን ከጊባ ወንዝ የገባ ነው። በዝግታ በምትፈሰው የጊባ ወንዝ ውስጥ ጫማችንን አውልቀን በትከሻችን አንግተን የጠጣነውን ውሃ ያንቦጫረቅ ወንዟን ተከትለን ጉዟችንን ቀጠልን። አሁን የምር እየነጋ ነው። ከጥቂት ደቂቃዎች በኋላ ከባለ ግርማ ሞገሱና አስፈሪው የስሜን ተራራ አናት ላይ ፀሐይዋ ብርሃኗን ትፈነጥቃለች። ይሁን እንጂ የአርባ ቀን እድላችን እንዳሰብነውና እንደተመኘነው በቀላሉ ያለ ብዙ ጉዳት ከዚያ በብረት አጥር አጥሮ ከያዘን የጠላት እጅ ልናመልጥ አልቻልንም። ጫማችንን እንኳ እስክንጫማ እድል ሳይሰጥ ከጊባ ወንዝ ማዶ የጣሊያን መትረየስ ያጓራብን ጀመር። ከጊባ ወንዝ ወደ ላይ ወደ ሜዳው ለመውጣት የሞከሩት ወታደሮቻችን አንድ እግራቸው ሜዳውን ከመርገጡ በጣሊያን መትረየስ ደረታቸውን እየተመቱ ተመልሰው ወደ ጊባ ወንዝ ወደቁ። የጀግኖቹ ወንድሞቻችን ደም ከጊባ ወንዝ ውሃ ጋር መቀላቀል ጀመረ። ጣሊያኖች እያንዳንዷን የሚጠረጠር እንቅስቃሴ በመትረየሶቻቸው ያናግራሉ፣ ይደበድባሉ። አዎ የጊባን ወንዝ ጭቃ እያቦካን የጣሊያን መትረየሶች የሞት እሳት እያፏጩብን ነፍሴን አውጪኝ ሩጫችንን አጎንብሰን ገፋንበት። እኛ እንዲያቀርቅረን ስንሮጥ ጀግኖቹ የኢትዮጵያ ልጆች የጊባን ወንዝ ተሻግረው የጣሊያንን ጦር የጨበጣ ውጊያ ገጠሙት። እኒያ ጀግኖች ጦራቸውን እየሰበቁ ሰይፋቸውን እያወናጨፉ የእነዚያን መድፎች አፍ ለመዝጋት ወደፊት ሄዱ። ብዙም ሳይቆይ እዚያ ሞት የሚተፉ መትረየሶች አፋቸው ተዘጋ። ይሁን እንጂ እቺ በኢትዮጵያን እጅ ገባች ድንቅና ሙሉ ጀግንነት የተሞላት የድል ውጊያ ሌሎች ጣላቶቻችንን ጠራችብን። አሁን የራስ ካሳ የኋላ ደጀን ጦር የምር የሞት ሽረት ትግል ውጊያ ማድረግ አለበት። ይችን ምንም መከላከያ ወይም መደበቂያ የሌላትን ወንዝ ሁለት ጊዜ የጠላት መትረየሶች የሞት እሳት እየረጩብን መሻገር አለብን። ረፋዱ ላይ ለጣላሽዋማ ሜዳ ላይ ደረስ። አልፎ አልፎ ከሚታዩ ከፍ ከፍ ካሉ ግራሮች በስተቀር ምንም መደበቂያ የሌለው ሜዳ ነበር። ጣጣችን ገና አላለቀም። በዚያ ሽዋማ ሜዳ ውስጥ ተጋልጠን ስንጓዝ እነዚያ የሰማይ ላይ ንጉሶች ብቅ ማለት ጀመሩ። የመጀመሪያው አውሮፕላን አልፋን በረረችና ብዙም ርቀት ሳትሄድ የቦምብ ሸክሟን ማውረድ ጀመረች። ከፊት ለፊታችን በግምት 200 ሜትር ርቀት ላይ ወድቃ ቆይታ የፈነዳች አንድ ቦምብ ያስነሳችው ያሽዋ አዋራ ፊታችንን ገረፈን። ከዚያ በተከታታይ በተወሰነ የጊዜ ርቀት በተደጋጋሚ እየዞረች ደበደበችን። እንዲህ በተወሰኑ ደቂቃዎች በዛች አሽዋማ ሜዳ ላይ የሚወድቁት ቦምቦች ያን ሜዳ ጉድጓድ በጉድጓድ አደረጉት። ይህም አነሳቸው መሰል የጣሊያን መድፎች ለክፉ ሰላምታ ላንቃቸውን ከፈቱብን። ከዚህ ምንም መሸሸጋ ከሌለው ገላጣ ሜዳ በፍጥነት መውጣት አለብን። እናም የመድፎቹ ድንፋታና የቦምቦቹ ድብደባ ሳይበግረን ወደፊት አል። ይሁን እንጂ ይህ ገላጣ ሜዳ መጨረሻ እንደሌለው ሁሉ በጣም ረዘመብን። ጥቂት ሜትሮች እየሮጥ ወዲያው ወድቀን እንተኛና በፍጥነት ተነስተን እየሮጥ ፊታችን የወደቁትን የትግል ጓዶቻችንን እነዚያ ቦምቦች በቆፈሩት ጉድጓድ ውስጥ ገፍትረን እንደነገሩ አፈር እያለበስ ወደፊት አል። እንዲህ ፍዳችንን እያየን ከዚህ አደገኛ አሽዋማ ሜዳ ብዙም ሰው ሳናጣ በጥቂት መስዋዕት ብንወጣም መከራችን ግን ገና አላለቀም ነበር። ከረፋዱ ጀምሮ እስኪመሽ ድረስ በኢትዮጵያ ወታደሮች ላይ የሚወርደው የቦምብ ዝናብ ሳያባራ መሸና እነዚያ ርጉሞች ወደ መቀሌ ተመለሱ። በትናንሽ ተራራ ጫፎች ላይ የተሰቀሉት የጣሊያን ባንዲራዎች እንደሚጠቁሙን ቀኑን ሙሉ ስንጓዝ የዋልነው ቀደም ብለው በጣሊያኖች እጅ በወደቁ ቀበሌዎች ውስጥ ነበር። እንዲያውም ለተወሰኑ ጊዜያት ጣሊያኖች በጥድፊያ በሰሩት የጥድፊያ መንገድም ተጉዘናል። ምንም እንኳ ጣሊያኖች ዘመኑ ያፈራውን ምርጥ መሳሪያ የታጠቀ በቁጥሩ 2 እጥፍ የሚሆን ጦርና በብረት ለበስ ተሽከርካሪዎች በታንኮች በመድፎችና በአውሮፕላኖች የሚታገዙ ቢሆንም እንዳሰቡት የራስ ካሳን ጦር በተንቤን በብረት አጥር አስሮ ብትንትኑን ለማውጣት ሳይቻላቸው ቀርቷል። የኢትዮጵያ ጦር ወደኋላ ሲያፈገፍግ በትንንሽ ቡድን ተከፋፍሎና ተበታትኖ የራሱን ቀኛዝማች ግራዝማች ባላምባራስና ሹም ተከትሎ ወደ ዋናው ዓላማው ወደ አሸንጊ ሐይቅ በራሱ ጥረትና ኃላፊነት መድረስ ነው። ለዚህም ዓላማው ከጣሊያኖች ከሽፍቶችና ከራያዎች ጋር የሞት ሽረት ትንቅንቅ ትግል እያደረገ እየወደቀና እየተነሳ ወደ አሸንጊ ሐይቅ ገሰገሰ ወረደ። የአቢቹ ጦር አሁን ከምን ጊዜውም በላይ ተጠናክሯል። በርከት ያሉ ሹሞቻቸው በየጦር ሜዳው የወደቁባቸው ወጣት ወታደሮች ከጀግናው ያብቹ ጦር ጋር ከመቀላቀላቸውም በላይ በርካታ ምርጥ የትግራይ ልጆችን ያቀፈ ጦር ስለነበረ ያለምንም ካርታ በቀላሉ የሚንቀሳቀስና ሴቶች ልጆችና አዛውንት የሌሉበት ከግማሽ በላይ የሚሆነው ጦሩ በራሱ ፈረስ የሚንቀሳቀስና በጣሊያን ጦር ላይ ድንገት ባልታሰበ ሰዓትና ቦታ ደርሶ አደጋ የሚጥልና እንዳመጣጡ የሚሰወር ጦር በመሆኑ ጣሊያኖች ክፉኛ ቂም ተያዙበት የኢትዮጵያ ጦር አንዱ ነበር። የካዲው የደጃዝማች ኃይለ ሥላሴ ጉግሳ ሰዎችማ ይህን አንበሳ ጦር እንዴት እንደምንቀጠቀጡለት እግዚአብሔር ብቻ ነው የሚያውቀው። ምንም እንኳን ይህ የከፋው ጦር ማለትም ዋናው ያብቹ ጦር ታማኝነቱ ለሰላሌው ጦር ደጃዝማች አበራ ቢሆንም ጦሩ ከተመሰረተበት ጊዜ ጀምሮ እስካሁን ከማንኛውም ደጃዝማችም ሆነ ከሁለቱ ራሶች ምንም አይነት ትዕዛዝ ሆነ መመሪያ ተቀብሎ የማያውቅ ከጣሊያኖችና ከደጃዝማች ኃይለ ሥላሴ ጉግሳ ሰራዊት በሚዘርፈው ንብረት ሰራዊቱን የሚያስተዳድር ጦር ነው። ያብቹ ጦር ለሁለቱ ራሶች ተራ የጥጋበኛ ሽፍቶች ክምችት ነው። ጃንሆይም ቢሆኑ ይሄ ባንድ ባለጌ ወጣት የሚመራ ጦር ለሁለቱ ራሶች በተለይም ለራስ ካሳ በተደጋጋሚ ባስተላለፉት ትዕዛዝ አሻፈረኝ በማለቱና ሁለቱ ራሶች ልጁን ወደ እናት ጦሩ ለመመለስ ያደረጉት ያላሰለሰ ጥረት ውጤት አልባ በመሆኑ ጃንሆይ ባብቹና በጦሩ ላይ ሳይቆጡ አልቀሩም። በኋላ ላይ እንደሰማሁት ይህ የጀግናው ያብቹ ጦር አወቃቀር ይፋ ባይሆንም በአራት ጀነራሎች የሚመራ ነበር። አንደኛ በጀነራል ሀብቶም የሚመራ የሃማሴን ልጆች ጦር፣ ሁለተኛ በጀነራል ተስፋ ጽዮን የሚመራው የትግራይ ልጆች ጦር፣ ሶስተኛ በጀነራል ጋሹ የሚመራው የጎጃም ልጆች ጦር፣ አራተኛ በጀነራል ወርቁ የሚመራ ዋናው የሰላሌ ልጆች ጦር ሲሆን እነዚህ አራት ጀነራሎች ከነጦራቸው ታማኝነታቸው ለልጁ ለአብቹ ነበር። እናም እነሆ ለመጀመሪያ ጊዜ ይሄ ጦር ወደ አሸንጌ ሐይቅ እንዲወርድ ከደጃዝማች አበራ ቀጭን ትዕዛዝ ሲደርሰው ትልቅ ፈተና ላይ ወደቀ። እነዚህ አራት ጀነራሎችና መሪያቸው አብቹ አንድ ለሊት ሙሉ ሲመክሩ አድረው በመጨረሻ ባለ አራት ነጥብ ውሳኔ ላይ ደረሱ። አንደኛ የትግራይ ልጆች ጦሩን እያገዙና መንገድ እየመሩ ወደ አሸንጌ ሐይቅ ወርደው ከዚያ ወደ የቀበሌያቸው እንዲመለሱ። ሁለተኛ የጎጃም የዳሞት ልጆች ከአሸንጌ ሐይቅ በኋላ ወደ ዳሞት የሚመለሱበትን ሁኔታ አሸንጌ ሐይቅ ላይ እንዲመክሩበት። ሶስተኛ የሰላሌ ልጆች ጦር የደጃዝማች አበራን ጦር ተከትሎ ወደ ሰላሌ እንዲመለስ። አራተኛ መመለሻ የሌለው የሐማሴኑ ጦር ከሰላሌው ጦር ጋር ተቀላቅሎ የዚህ ጦር ዕጣ ፈንታ ተካፋይ እንዲሆን ተስማምተው የደጃዝማች አበራን ትዕዛዝ ተቀብለው ከደጃዝማች መሸሻ የከምባታው ጦር መሪ ጋር ጎን ለጎን የጠላትን ጦር እያርበደበዱ ወደ አሸንጌ ሐይቅ ወረዱ። ከቀትር በኋላ ነው። ፀሐይዋ ግን አሁንም እንደ እሳት ትፋጃለች። አንድዳ አንድዳ ነፍሳችንን ልታወጣው ነው። ይኸው 10 ሰዓት ሙሉ ያለ ውሃ በመንገድ ላይ ነን። 10 ሰዓት ሙሉ በዚህ በረሃማ ቀበሌ ለፎይታ ያህል እንኳ ወገባችንን ሳናሳርፈው የደከሙ እግሮቻችንን እየጎተት በጉዞ ላይ ነን። ብቸኞች ሁለትም ሶስትም ሆነው በጓድ ያሉ በቡድን በቡድን ሰብሰብ ያሉ መንገዱና ጉዞው ካቅማቸው በላይ ሆኖባቸው አንድ እርምጃ ወደፊት ማለት ያልሆነላቸው ወታደሮች በዚያ በረሃማ ቀበሌ ተበትነው በበቀሉ የግራር ዛፎች ጥላ ስር ጋደም ብለዋል። እነዚህ ምስኪን ወታደሮች እንዲህ በየግራሩ ጥላ ስር ጋደም ሲሉ እንቅልፍ ይዟቸው ጭልጥ ይልና ራሳቸውን አደጋ ላይ ይጥሉታል። ብዙ ጊዜ እንዲህ እንደማሽላ ቆሎ ተበትደው በየግራሩ ስር ባረፉበት የጨካኞቹ ሽፍቶች ካራ ለዘላለም አስተኝቷቸዋል። ይህ አርመንያዊ የሽፍቶች ጋኔ ይደርስበት እንደሚችል ቢገምትም እድሉን በፈጣሪው ላይ ጥሎ ጋደም ይላል። በዚህ መልኩ ስንኳትን ውለን ባንድ ወጣት ፊታውራሪ ከሚመራ ጦር ጋር ተቀላቀል። ከዚህ ወጣት ፊታውራሪ ጦር ጋር ስንጓዝ ውለን ማምሻው ላይ ከአንድ ከደረቀ ወንዝ ዳርቻ ደረስ። ታደረቻችን እዚያ የደረቀ ወንዝ መሃል ገብተው በእጃቸው ትልቅ ጉድጓድ ቆፈሩ። እዚህ ጉድጓድ ውስጥ ትንሽ ውሃ እስኪጠራቀም ድረስ እንደድሜ ልክ የፈጀ ጊዜ ፈጀ። እኛ ቁጥራችን ብዙ ነውና ከዚያች በመከራ የተጠራቀመ የደፈረሰ ውሃ ለመጨረሻው ወታደር የደረሰው ነገር ቢኖር ውሃ ሳይሆን ጭቃ ብቻ ነበር። ብዙም ሳናርፍ ባንድ ጠባብ መንገድ ውስጥ ገብተን መጨረሻው ወደማይታወቅ ቦታ ጉዞ ጀመርን። ቀበሌው ተመሳሳይ ነው። ዳገት፣ ቁልቁለት፣ ገደል፣ ሜዳ፣ ግራር፣ ቁልቋል፣ መጨረሻ የሌለው በሸማው ተጠቅልሎ መደዳውን እየተኛ ቆስሎ በሽታውን በዝምታ የሚያስታምም የሞተ የኢትዮጵያ ወታደር ብቻ። ሁሉም በዚያች መንገድ ዳር አንዱን ካንዱ መለየት እስኪያስቸግር ድረስ በሸማው ተጠቅልሎ ተኮልኩሏል። ጀምበር ጥልቃ ብዙም ሳይቆይ ብዙም ውሃ ከሌለው የተንቤን መጨረሻና ያበርገል ያዋሳኝ ከሆነ የአረንቋ ወንዝ ዳርቻ ደረስ። ብርቶች እድልና አጋጣሚው ሳይጠምባቸው ከአረንቋ ወንዝ ደርሰው ጥማቸውን ቆርጠው ከድካማቸው ለማረፍ እዚህም እዚያም ጋደም ብለዋል። አንዳንዶቹ እሳት አንድደው ሽምብራ ይቆላሉ። ከትናንት ከሰዓት በኋላ ጀምሮ ባፋችን እህል አልገባም። በአረንቋ ወንዝ ዳርቻ ትናንት ቀድመው ከሄዱት ከሁለቱ ራሶች ጋር ተገናኘን። ይሁን እንጂ ዛሬ ቀኑን ሙሉ በጉዞ ላይ ስንመኘው የነበረው ትንሽ ተኝተን የማረፉ ሐሳባችን ምኞታችን ሳይሳካልን ቀረ። ጠንካራ የጣሊያን ጦር ከኋላችን እየተከተለን ሲሆን ከፊታችን ደግሞ ሌላ የጣሊያን ጦር መንገዳችንን ቆርጦ ሊዘጋብንና ሊያደቀን እየታገለ ነው። ስለዚህ ጊዜ ሳናጠፋ በጉዟችን መግፋት አለብንና እፍኝ የሽምብራ ቆሎዬን በልቼ ሳልጨርስ ወንጩ ኃይን አጣጥሜ ሳልጨልጥ ነጋሪቶች መጎሰምና ጥሩምባዎች መነፋት ጀመሩ። ይህ ደግሞ ወደፊት በልነውና እኛም ከጦሩ ጋር ተቀላቅለን የደከሙ እግሮቻችንን ወደፊት አልናቸው። ወንዙን ተሻግረን ውሃ ከሌለው ያበርጋሌ ጫካ ውስጥ ገባን። የሰው ልጅ ሊያደንቀው ሊያፈቅረው የሚገባ ገደል ተራራና ሸንተረር ከፊታችን ተጋረደ። ግን ምን ያደርጋል? ጊዜው የመከራ የጦርነት ጊዜ ነውና ይህን የተፈጥሮ ውበት ማድነቂያ ማሞገሻም ጊዜ የለንምና እንደሚታደን አውሬ እየተሽለኮለቅ እግሬ አውጪኝ መሮጥ ጀመርን። የሰው ልጅ ጥንካሬ የሚያስገርም ነው። በእኔ ባይደርስ ባላመንኩ ነበር። ካቢያዲ ጥር 25 ቀን ተነስተን ከጥቂት ሰዓታት እረፍትና እንቅልፍ በስተቀር ሳናርፍ እንደሮጥ ይኸው አሁን ከየካቲት 24 ወደ የካቲት 25 ልንሸጋገር ነው። አንድ ወር ሙሉ የሰው ልጅ ጥቂት አርፎ እፍኝ ሽምብራ ቆርጥሞ ጉንጭ ውሃ ጠጥቶ ተራራ ወጥቶ ቁልቁለት ወርዶ ገደል ቧጦ መሮጥ መቻሉ ተአምር ነው እንጂ ሌላ ምን ይባላል? ዛሬ ደግሞ እድለኞች ነን። ራስ ካሳ ፈረሶች ላኩልን። ያለ ፈረስ በቀጣዩ ቀን ጉዞ በእግር መቻላችንን እግዚአብሔር ነበር የሚያውቀው። ሁለቱ ራሶች ልክ ነጋሪት ከመነፋቱ ከጠንካራው ሰራዊታቸው ጋር በፍጥነት ጉዞ ቀድመው ይሄዳሉ። በዚህ ማለቂያ በሌለው ሩጫ ደካሞቹ ቀስ በቀስ ደረጃ በደረጃ ወደ ኋላ ይቀራሉ። የኛም የፈረንጆቹ አጃቢ ጦር ከምን ጊዜውም በላይ ቀንሶ አብራውን የቀሩት በጣት የሚቆጠሩ ጥቂት ጠንካሮች ብቻ ናቸው። የኩለሌሊት ግድም ጨረቃዋ ከጠራው ሰማይ ላይ ሮጣ ከሰሜን ተራራዎች ጀርባ ገብታ ተሰወረች። ያለንበት ቀበሌ ወዲያው ጥቁር ድንኳን የለበሰ መሰለ። በዚህ ጥቁር መጋረጃ የሸፈነ በምትመስለው መንገዳችን ከአንድ ሜትር በላይ ርቆ ያለን ነገር ለይቶ ማየት የማይቻል ነገር ነው። ከፊታችን ደግሞ አስቸጋሪ ሰርጥና የተራራ መንገድ ይጠብቀናል። ከተራራው ስር ያሉ መንገዶች ሁሉ ዞሮ ዞሮ የሚያደርሱት ወደ ተራራው ጫፍ በመሆኑ ከፊታችን የነበሩ ወታደሮች ደረጃ በደረጃ እየተከፋፈሉ በተለያየ መንገድ ከዚህ አስቸጋሪ ጨለማ ውስጥ ለመውጣት እየተጣደፉ ገደሉን መዋጠጥ ተያያዙት። ጥቂት እንደገፋን ጨለማው እየጨከነ መጥቶ 1 ሜትርም በዛ ተብሎ ነው መሰል የአንዱን ሜትር እይታም ነፈገን። ከፈረንጆቹ እኔ እንደመጨረሻ ፈረሰኛ አጓዝ ስለነበር ከፊቴ የነበረውን ፈረሰኛ ከጥቂት ደቂቃዎች በፊት ተሰውሮብኝ አሁን ከፊቴ የማየው ነገር ቢኖር እግረኛ ሰው የሚመስሉ ነገሮች ውልብ እያሉ ሲጠፉብኝ ብቻ ነው። ይህም በዛ መሰል የነዚያም እግረኞች ዱካ ጠፋ። አሁን በዚህ በሚያስፈራ ድቅድቅ ጨለማ አስቸጋሪ በሆነውና በወጉ በማላውቀው በተራራ መንገድ ብቻዬን ቀረው። ምንም ነገር አላይም። በትክክለኛ ወታደሮቻችን ቀድመው የሄዱበት መንገድ እንኳ እንደምሄድ እርግጠኛ አይደለሁም። አሁን ሁሉንም ነገር ለፈረሴ ተውኩለት። በነጻነት ወዳሻው ቦታ እንዲወስደኝ ከዚህ ጨለማ እንዲያወጣኝ ሙሉ ነጻነቱን ሰጣሁት። በዚህ የቁርጥ ቀን መንገድ እድሌን በፈረሴ ላይ ተውኩት። ብልጡ ፈረሴ በጥንቃቄ በዚያ አስቸጋሪ መንገድ ይዞኝ ይሄድ ጀመር። አልፎ አልፎ ፍንጥቅ በመተለው ብርሃን ፈረሴ በገደሎች መሃል አስቸጋሪውን መንገድ በጥንቃቄ እየረገጠ ይዞኝ እንደሚጓዝ ተረዳው። ግን ፈረሴ ጦራችን በሄደበት መንገድ ይዞኝ እንደሚሄድ የተረዳሁት አልፎ አልፎ ደክመው መንገድ ዳር የተኙትን ወታደሮች ላለመርገጥ በጥንቃቄ ሲራመዳቸው ቢሆንም ዋናው ጦራችን በሄደበት መንገድ እንደሚወስደኝ ግን እርግጠኛ ሳልሆን የሰጠሁትን ነጻነት ሳልቀማውና ሳልጋፋው እንደውል ጊዜው ሁሉ አስቸጋሪውን መንገድ በጥንቃቄ እየረገጠና በየመንገዱ ዳር ጥቂት አርፈው በመሄድ ቁጭ ባሉበት እንቅልፍ የወሰዳቸውን ወታደሮች እየተራመደ በመንገዱ ቀጠለ። አንበሳው ፈረሴ ንጋት ላይ ከፈረሰኛው ጦራችን ጋር ወስዶ ቀላቀለኝ። የራሳችንን ጦር እንዳገኘው በጣም ተደሰትኩ። አለቃህ ማን ነው ስል በመጀመሪያ ያገኘሁትን ያበሻ ወታደር ጠየቅኩት። ደጃዝማች ጨቡዴ ሲል በታላቅ ኩራት መለሰልኝ። ወዲያው ከሩቅ ደጃዝማች ጨቡዴ ሊቀበለኝ ሲመጣ አየሁት። ከተለያየን ሰንብቶ ነበር። አሁን ያለውበት ጦር አዛዥ ደጃዝማች ጨቡዴ መሆኑን ተረዳው። ከደጃዝማች ጨቡዴ ጋር የተለመደውን ረጅሙን የሀበሾች ሰላምታ ከተለዋወጥ በኋላ ደጃዝማች ጨቡዴ ወዳጄ አሁኑኑ መመለስ አለብህ፣ እዚህ አደጋ የበዛበት ቦታ ነው፣ ባይሆን ጥቂት ወታደሮች እሰጥሃለሁ፣ አሁኑኑ ወደ ዋናው ጦር መመለስ አለብህ ሲል አዘዘኝ። ለምን ደጃዝማች ብዬ ላቀረብኩለት ጥያቄ ጌታዬ ከፊታችን ምንም የኢትዮጵያ ጦር የለም፣ ከፊታችን ያለ ነገር ቢኖር የጣሊያን ጦር ብቻ ነውና እባክህ ተመለስ አለኝ። እውነትም ከርቀት ቁጥር ስፍር የሌላቸው እነዚያን አመዳም አስጠሊታ የጣሊያን ወታደሮችን ድንኳን አየሁ። ጣሊያኖች ያለምንም ሐሳብ ድንኳኖቻቸውን ተክለው በድንኳኖቻቸው ዙሪያ እሳት አንድደው ጨዋታቸውን እያደሩ አርፈው ተቀምጠዋል። የታሪን ጀነራሎች ባንድ ለሊት አስቸጋሪውን የተራራ መንገድ አልፈን ከሰፈሩበት የጦር ሰፈር ደጃፍ መድረሳችንን ፈጽሞ አልተገነዘቡም። አንዱም የአውሮፓ ሀገር ጦር እንኳን በለሊት ለዚያውን በድቅድቅ ጨለማ እንዲህ አይነት በቀን እንኳን የሚያስፈራ መንገድ ለመጓዝ አይደፍርም። ለጀዝባጭ ቡዴ በተደጋጋሚ ወደ ኋላ እንድመለስ ቢያዘኝም ቢለምነኝም ሳልቀበለው ቀረው። በኋላ ለጀዝማችን ወዴት እንደምንሄድ ጠየቅኩት። ጌታው መጀመሪያማ ወደ አምባላጌ ነበር መስመራችን። አምባላጌ ግን በጠላት እጅ ወደቀ። ስለዚህ አሁን ወደ ኮረም ለመዝለቅ መጣር አለብን አለኝ። ኮረም በእነዚህ አስቸጋሪ ቀኖች ውስጥ ብዙ የደረቁ ከንፈሮች በደረቁ ወንዞች ዳርቻ ጠብታ ውሃ ፍለጋ የሚቆፍሩ በሺዎች የሚቆጠሩ ወታደሮች በሹክሹክታ ኮረም ኮረም ሲሉ ሰማን። ኮረም አሽንጌ ሐይቅ በስተደቡብ በኩል ያለች ትንሽ ቀበሌ። በኮረም ጃንሆይ ከነጦራቸው ይጠብቁናል። አዎ በኮረም የመጨረሻውን ውጊያ የመጨረሻውን ፍልሚያ አድርገን ቢያንስ ጣሊያኖችን እዚያ ላይ እናቆማቸዋለን። የሁሉም የኢትዮጵያ ወታደር ምኞት ነበር። አሁን ከደጃች ጨቡዴ ጋር በፈረሶቻችን ላይ ተቀምጠን በግንባር ጦሩን እየመራን ነው። በመንገዳችን ላይ ደጃዝማች የቆየ ጨዋታ እያወራኝ ትንሽ አሳቀኝ። የምንሄድበት መንገድ በሁለት ገደሎች መሃል በመሆኑ ጨለማው ጠንከር ያለ ነበርና የዚህ ጦር መሪ ደጃዝማች ጨቡዴ ከገደሎቹ መሃል ብርሃን ፍለጋ ወደ ላይ እንድንወጣ አደረገ። ከገደሎቹ መሃል ስንወጣ ደግሞ በጣም መሽቶ ስለነበርና ላይ የተቀበለን ጫካ የበዛበት ሜዳ ስለሆነ ከሸለቆውም መንገድ የባሰ ሆነብን። ይህን የተረዳው ደጃዝማች ፈረሱን አቁሞ ዙሪያ ገባውን ቀበሌውን ከቃኘ በኋላ ከፈረሱ ላይ ወርዶ በዚህ ጨለማ ወደፊት መሄድ አንችልም፣ እስኪ ነጋ መጠበቅ አለብን አለ። ይህን የግዳጅ ረፍት አብዛኛው ወይም ጠቅላላው ጦር ማለት ይቻላል በደስታ ተቀበለው። እያንዳንዱ ወታደር በአጋጣሚ በቆመበት ቦታ ያገኘውን ድንጋይ፣ ግንድ፣ ጉቶ ብቻ ያገኘውን ነገር ተደግፎና ተንተርሶ ጋደም ማለት ጀመረ። እኔም የነሱን ፈር ተከትዬ በቆምኩበት ቦታ ከፈረሴ ወርጄ አንድ ከፍ ያለ ድንጋይ ተደግፌ የቅምጥ ጋደም አልኩ። ይሁን እንጂ ብዙም ሳልቆይ የሆነ ነገር ፊቴን ሲልሰኝ ባንኜ ነቃው። ፈረሴ ነበር። በጉዞ የደከመው ፈረሴ አንገቱን ወደ እኔ አስጠግቶ ከአጠገቤ ተኝቶ አልፎ አልፎ እያሻሸኝ ከነዚያ በደረቅ ሌሊት በዚያ አስጠልታ ጩኸታቸው የተኛን እየቀሰቀሱ ከሚያዋክቡት ልክስክስ ችቦች እንድጠብቀው የሚማጸነኝ መሰለኝ። እሱስ ካለኔ ማን አለው? አንገቱን አቀፌ ጋደም አልኩ። እየነጋ ነው። እናም ብዙ ጊዜ ሳናጠፋ በመንገዳችን መቀጠል አለብን። አሁን ደግሞ ቀኑ መጨረሻ በሌለው አይነት ሁኔታ በዚያ እሾሃማ ጫካ ውስጥ ስንሽለኮለክ ዋል። ፀሐይ በምድር ላይ ኃይለኛውን ሙቀቷን በለቀቀችበት እኩለ ቀን ላይ ከዚያ ጥላማ ጫካ ውስጥ ወጥተን ምንም መጠለያ ከሌለው ገላጣ ሜዳ ላይ ደረስ። ይህን አደጋ ብቻ የሞላበትን ገላጣ መሬት በፍጥነት ለቀን ወንዝ ነገር ወደምትመስል ጎድጓዳ ቦታ እንድንገባ የጦሩ መሪ ደጃዝማች ጨቡዴ ስላዘዘ በፍጥነት ወደዚያች ረባዳማ ቦታ መንገዳችንን ቀይሰን ገሰገስ። ብዙም ሳንሄድ በግማሽ ከደረቀ ወንዝ ደረስ። በዚህ በግማሽ በደረቀ ወንዝ ውስጥ ያለው ውሃ የሚመስል የተበጠበጠ አፈር ብቻ ነበር። ግን የተጠማን ሰው ምን ያቆመዋል? እኔም ከፈረሴ ጎን ተንበርክኬ አጎን ብሼ እንደ ፈረሴ ባፌ ከፈረሴ ጋር አብረን ጠጣሁት። ደጃዝማች ጨቡዴ ብዙም ጊዜ ሳያጠፋ በጉዞው ሲገሰግስ እኔ በዚያ በደረቀ ወንዝ ዳርቻ ከቀሩት ወታደሮች ጋር ቀረው። ሁሉም እሳት አንድዶ የሚበላ ነገር ለማብሰል ይጣጣራል። አንዳበሻ እሳት አንድዶ በኩባያ ድፍርስ ውሃ አጥዶ ውሃው ሲፈላ ወደ ኮቱኪስ ገብቶ ቆሻሻ የሞላበት ዱቄት መሳይ ነገር በእጁ ያፈሰ ወደ ኩባያው ከጨመረና ጥቂት ደቂቃዎች ካማሰለ በኋላ ከሳቱ ላይ አወረደው። እጅጉን በጣም ጣፋጭ የሆነ ገንፎ አብረን በላንና በላዩ ላይ ያችኑ ድፍርስ ውሃ ቸለስንባት። ረፋዱ ላይ ለጉዞ ተሰናዳን። አሁን ያዝነው መንገድ ካለፈው የደረቀ ወንዝ ጋር ተመሳሳይ ነው። ልዩነታቸው ይሄኛው ጠለቅ ያለ ስንጥቅ መሬት ነው። በዚህ ስንጥቅ መሬት ውስጥ ለረጅም ሰዓት ስንጓዝ ዋል። አዎ፣ በክረምቱ ወራት በዚህ ስንጥቅ መሬት ላይ የጋይላ ወንዝ ይፈሳል። ይቺ የጋይላ ወንዝ ዛሬ የደረቀች ቢሆንም አንድ ስንዝር ያህል ጫር ጫር ማድረግ ይበቃል። አሸዋማው መሬት ያለ ብዙ ድካም በጥቂት ደቂቃዎች ውስጥ ንጹህና በጣም ጣፋጭ ውሃ ማግኘት እንችል ነበር። አዎ፣ አድጌያለሁ ሰልጥኛለሁ በሚለው አገር የሚኖር ሌሊቱን በየመሸታ ቤቱ ሲፈነጥዝ የሚያደርሰው የውሃን ውድነትና ብርቅነት ምንጊዜም አይረዳውም። መሸና ጋደማል። ካለፉት ሌሊቶች ማለትም በድንጋያማው መሬት ላይ ካሳለፍኳቸው ከእያንዳንዱ ሌሊት ምንም እንኳ ለጥቂት ሰዓታት ብቻ እንኳ ቢሆንም የዛሬውን ሌሊት ሳወዳድረው የዛሬው አዳሪ በአውሮፓ ካለ ምርጥ ሆቴል አልጋ ጋር አይተናነስም። በለስላሳው አሸዋ ላይ ለጥቂት ሰዓታት ቢሆንም ጋደም ብሎ ወገብን ማሳረፍ እጅግ ደስ የሚል ስሜት ይሰጣል። የዛሬው አዳሪ የኢትዮጵያ ወታደሮች በአሸዋማ መሬት ላይ አንጥፌ እንድተኛበት በርከት ያለ ቡትቶች ቢሰጡኝም ተነሳ የሚለው ጥሩምባ ቀስቅሶኝ ስነሳ መላ ሰውነቴ ውሃ በውሃ ሆኖ ነበር። ከነ ልብሴ አጥባ ካሳደረችኝ ሆቴሌ የጋይላ ወንዝ ስንወጣ በጉዟችን ገፋንበት። በዚች በደረቀች በጋይላ ወንዝ ውስጥ ስንጓዝ በመጠኑም ቢሆን ከነዚያ የሰማይ ላይ የሞት ቆርቆሮዎች እይታ አምልጠናል። የጋይላ ወንዝ በደረቀ ወገቧ ላይ እንድንጓዝ በሆዳ ቋጥራ ከያዘችው ውሃ እንድንጠጣ መፍቀድ ብቻ ሳይሆን ከጠላትም የሞት አሞራዎች ዓይንም ደበቀችን። ጋይላ ምስጋና ይገባታል። በዚችው በደረቀች የጋይላ ወንዝ ጉያ ውስጥ ተደብቀን ወደ ኋላ የቀሩትን የትግል ጓዶቻችንን በተለይም ክፉኛ የቆሰለውን የከንባታ ልጆችን መሪ ደጃዝማች መሸሻን እየጠበቅን ነው። የጀግናው የከንባታ ልጆች ጦር መሪ ደጃዝማች መሸሻ የራስ ካሳ ጦር ከተንቤን የብረት አጥር ሰብሮ እንዲወጣ ሽፋን ሲሰጥ የነበረው የራስ ካሳ ጦር የብረት አጥሩን ሰብሮ ከወጣ በኋላ ወደ ኋላ እያፈገፈገ ሲዋጋ ጀግናው የከንባታ ልጆች መሪ ደጃዝማች መሸሻ በአንድ የእጅ ቦምብ ከመመታቱም በላይ በሶስት የመትረየስ ጥይቶች ሆዱን ተመትቶ በወደቀበት ቦታ እንደ ሞተ ሰው ተኝቶ ውሎ ሲመሽ በጨለማ እንደ እባብ እየተሳበ ከዋለበትና ከቆሰለበት የጦርነት አውድማ ወጥቶ ወደ ጫካ ይገባል። ከዚያ ጫካ የትግል ጓዶቹ አንስተው የተረፈ ጦራቸው ወደ ሰፈረበት የጦር ሰፈር ወሰዱት። ይህ ጀግና ሰው ሶስት የመትረየስ ጥይቶች በሆዱ ይዞ አብዛኛው ሰውነቱ በተወረወረበት የቦምብ ፍንጣሪ ተበሳስቶ ሌላ ሰው ወዲያው የሚሞትበትን ጭጭ የሚልበትን መከራ ተሸክሞ ኋላ ቀር በሆነ በቡትቱ ቁስሎን ታስሮ ሶስት ቀንና ሌሊት በፈረስ ተጉዞ እነሆ ዛሬ ከዋናው የራሶች የጦር ሰፈር ደረሰ። ይህ ቆራጥ ጀግና ከራስ ካሳ የጦር ሰፈር ሲደርስ ከፈረሱ ለመውረድ አቅም ስላልነበረው በወታደሮቹ እርዳታ ከፈረሱ ወርዶ ራስ ካሳ ካስነጠፉለት አልጋ ላይ በጀርባው ተኛ። የጀግኖቹ ጀግና ደጃዝማች መሸሻ በከባዱ ከመቁሰሉም በላይ ያለ አንዳች የሐኪም እርዳታና ያለ አንዳች እረፍት ያደረገው ጉዞ ከፍተኛ የደም መፍሰስ ስላስከተለበት ራስ ካሳ ካስነጠፉለት አልጋ ላይ ሁለት ሰዓት ያልሞላ ጊዜ ካረፈና የትግል ጓዶቹንና አለቆቹን ከተሰናበተ በኋላ ከዚያች ስቃዩ ተገላገለ። ምስኪን ኢትዮጵያ አንተ ደፋር ድንቅ ጀግና ዛሬ አጣች። የጀግኖቹ የደፋሮቹ የከምባታ ልጆች መሪ የደጃዝማች መሸሻ ሞት ሁላችንንም አሳዘነን። ይገርማል ካሁኑ የዋናው የጦር ሰፈራችን ጋይላ ለብዙ ጊዜ ያላየዋትን ወፍራሟን ሳቂቷን የራስ ካሳ ዋና ወጥ ቤት አገኘዋት። አዎ እቺ ደስ ያላት ደግ ሴትዮ ለብዙ ቀናት የደረሰችበት ጠፍቶ ነበር። ገና ከተምቤን ሽሽት ስንጀምር እቺው ባልቴት ከወጥ ቤቶቿ ጋር እቃዋን ስትቋጥር ወደ ኋላ ቀርታ ኖሮ አንዱን እቃ ስትጭን አንዱን ስታወርድ ስትንጎዳጎድ ድንገት ጣሊያኖች ደርሰውባት ከነ ንብረቷና ከጠቅላላው የወጥ ቤቶቿ ሰዎች ጋር በጣሊያኖች ምርኮ ስር ተወድቃለች። በቁጥር ወደ 100 ከሚሆኑት ወጥ ቤቶቿና ልጆችም አሉበት ከተንከሳቃሽ ማድ ቤቷ ጋር የተማረከችው ይቺ ደግ ባልቴት ለምርመራ ከአንድ የጣሊያን መኮንን ፊት ስትቀርብ ለነጻነት ያበቃትን አቤቱታዋን ደጋግማ አቀረበች። እኔም ወሬ አልጠግብዬ እንደምንም ከጣሊያኖች እጅ አምልጣ ከዋናው ጦራችን ጋር መቀላቀል እንደቻለች ተካብዬ ለጠየቅኳት ጥያቄ ይቺ ሳቂታና ሞኛሞኝ መሳይ ባልቴት ያወጋችኝ ባጭሩ እንዲህ የሚል ነበር። ከወጥ ቤቶቿ ጋር ከአንድ ከፍተኛ የጣሊያን መርማሪ መኮንን ፊት ቀርባ ስትመረመር መኮንኑ በተደጋጋሚ የሁለቱ ራሶች ጦር የት እንደተደበቀ እንድትናገር አጥብቆ ይጠይቃታል፣ ያስፈራራታል። ታማኝዋ ወጥ ቤት ግን ብትገሉኝ ግደሉኝ እንጂ ለማንም አልናገርም ብላ ድርቅ ከማለቷን በላይ ለጣሊያኑ ከፍተኛ መርማሪ መኮንን አሁኑኑ ከነወጥ ቤቶቿና ከነሙሉ ጓዟ ካለቀቃት ሁለቱ ራሶች የሚበሉት ነገር እንደማይኖራቸውና እንደሚቆጧት በተደጋጋሚ ለዚያ መኮንን አቤቱታዋን ታቀርባለች። ያ መርማሪ መኮንን የባልቴቷን አቤቱታ እሺ ብሎ እንደጠየቀችው ከነሙሉ ወጥ ቤቶቿና ማልቤቷ ጋር በነጻ አለቀቃት። አዝኖላት ሳይሆን ሊከታተላት እሷ ሳታውቅ ወደ ሁለቱ ራሶች የጦር ሰፈር እንድትመራው አስቦ ነበር በነጻ የለቀቃት። ብልጧ ወጥ ቤት ግን ጣሊያኖቹ እጅ እንደወጣች ወጥ ቤቶቿን በብዙ ቡድን ተከፋፈልና በተለያየ አቅጣጫ ሄደው የራሶችን የጦር ሰፈር እንዲፈልጉ አዛ የወጥ ቤቷን ጦር በተንቤን ትበትነዋለች። እሷም የራሷን ቡድን እየመራች ወደ ጫካ ገብታ ባሳቻ መንገድ እየሄደች ተራራ እየወጣች ቁልቁለት እየወረደች ዋናውን መንገድ እየተወች ዱር ለዱር ከሚከታተሏት የጠላት ሰላዮች አይን ተሰወርና አረሳስታ እርግጠኛ ስትሆን ወደ ጌታዋ ተመለሰች። ድንቅና ብልህ ባልቴት። የከንባታውን ደጃዝማች መሸሻን የቀበርንበትን የጦር ሰፈራችንን እኩለ ሌሊት ላይ ለቀን ወደፊት እንድንሄድ ራስ ካሳ ትዕዛዝ ሰጡ። ለእኛ ለአምስቱ ፈረንጆች የቀረን አንድ የደከመ የተራበና ለራሱም የግዱን የሚሄድ ፈረስ ብቻ ነበር። ቀጣዩን ጉዞ በእግር መግፋት ግዴታ ነውና ለረጅም ሰዓታት በእግር ተጉዘን ከመካከላችን በጣም የደከመውና መሄድ ያልሆነለትን ተጋግዘን በዚያ በሞተ ፈረሳችን ላይ ጥቂት እግሮቹን እንዲያሳርፍ እያደረግን እንሄዳለን። ያ ፈረስ በቁሙ እንዳይሞት እንደገና ተፈናጣጩን አውርደን የደከመውን ፈረሳችንን እየጎተት ወደፊት እንሄዳለን። ማለቂያ የሌለው ጉዞ። እንዲህ እየተጓዝን ቀዳሚውና ጠንካራው ጦር ከሰፈረበት የጦር ሰፈር ደረስ። አይን ለመጨፈን የማትበቃ ጊዜ እንኳን ሳናርፍ ያ መከረኛ ነጋሪት ይጎሰም ጀመር። ካረፍንበት መሬት በመከራ ተነስተን ጉዞ ስንጀምር ያንን የደከመ ፈረሳችንን ለእድልና ለጣፈንታው በዚያው ጥለነው ሄድ። በተቀደሰች አገር ፈረስ አይበላ ነገር። እናም እሱን መጎተቱ ፋይዳ አልነበረውም። በመሆኑም የሚከተሉት ረጅም ሰዓታት እግሮቻችን ያሽዋ አዋራ እያወነኑ سنጓዝውለን እንደገና ያችኑ አጭር ረፍትና የዶሮን ቅልፍ ወስደን እንደገና ነጋሪቱ ይጎሰም ጥሩምባው ይነፋና የደከመው እግሮቻችንን እየጎተተን ተራራ ስንወጣ ቁልቁለት ስንወርድ የደረቁ ወንዞችና ጀራቶች ስንሻገር ማለቂያ የሌለው በሚመስል ሜዳ ስንሄድና መሽና እንደገና ሌላ አጭር ረፍት እናደርጋለን። ከዚያም ፍንሽን ብራፋፋችን እንልና ኩንጩዋ ተጎንጭተን ያ ነጋሪ ሲጎሰም እንደገና ማለቂያ በሌለው መንገድ ቀያሽዋ ስናቦን ከመድረቁ የተነሳ የፈራረሰ አስፋልት የሚመስለውን ጠጠር በጠጠር የሆነውን የውሃ ዘር የሌለውን ወንዝ እየተሻገርን ብቻ መንገድ ይሁን አይሁን ወደፊት እያልን እንገሰግሳለን። ያለፍናቸው ቅቤ የተቀቡም የሚመስሉ ገደሎች፣ አስደናቂ ተራሮች፣ የሚያስገርምና የሚያስደንቅ ውበት ያላቸው ሸለቆዎች፣ ፒራሚድን የሚያስነቁ ቋጥኞች፣ ብቻ በምድር ሳይሆን በጨረቃ ላይ የምንሄድ እስኪ መስለን ድረስ ተጓዝን። የካቲት 30 ቀን ማምሻው ላይ ከሳምሬ ወንዝ ዳርቻ ደረስን። ሳምሬ ውሃ በውሃ ነች። እንዲህ የሚያጓጓ ውሃ የሳምሬን ወንዝ ከመላጭ በሰሉ ሁለት ገደሎች መሃል ደብቃ ይዛዋለች። ሳምሬ ተስፋችን ነች። ቢያንስ እነዚያን ገደሎች ወርደን ጥማችንን ቆርጠን ጥቂት እናርፍ ይሆናል። የሳምሬ ገደሎች ድንጋዮች እግሮቻችንን እየሸረከቱ ወርደን የውሃ ጥማችንን ቆርጠን ኮዳችንን ሞልተን ሁለት ሰዓት እንኳን ያልሞላ ጊዜ ሳናርፍ መከረኛው ነጋሪ ተጎሰመ። ወደፊት ማለቱ የማይቀር ጉዳይ ግዴታ ነውና በስለት ድንጋይ የተሸረከቱ እግሮች በቡትቱ ታስረው ማለቂያ ከሌለው እግረኞች መሃል ገብተው ወደፊት አሉ። መጋቢት 6 ቀን ማምሻው ላይ ከ14 ቀን በላይ ቀን ከሌት ጉዞ በኋላ ደጃዝማች መሸሻን ቀብረን 2 ቀን በጋይላ ወንዝ ዳርቻ ከማረፋችን በቀር ያለምንም የረባ ረፍት ከፊታችን የሚነድ ከተማ የሚመስል የጣሊያኖች የጦር ሰፈር ተዘርግቶ እይታችን ውስጥ ገባ። ይቺ ዛሬ ጣሊያኖች አንድደው ድንኳኖቻቸውን የተከሉበት ቦታ እስከ ቅርብ ጊዜ ድረስ ሰቆጣ በመባል የምትታወቅ ትንሽ ከተማ ነበረች። ከሰማይ ላይ የሚወረወሩ የጣሊያን ቦምቦች ያቺን ገና በማበብ ላይ ያለች ትንሿንና ውባን ሰቆጣ ወደ አመድነት ለወጧት። አንድም የጦር ሰፈር ምልክት እንኳን የሌላትን ትንሿን ሰቆጣን የቦምብ ናዳቸውን አወርደውባት አመድ መድፊያ እንጂ ገና በማበብ ላይ ያለች የነበረች ሰቆጣ መሆኗን የሚጠቁም ምልክት አሳጥተዋታል። የሰቆጣ ጎጆ ያፈራቻቸው ወንዶች አንዳቸውም ሳይቀሩ ወደ ጦር ሜዳ ሲሄዱ በሰቆጣ የቀሩ ሴቶች ልጆችና አሮጊቶች ብቻ ነበሩ። በሮማ ከፓላዞ ቬኒዛ መስኮቱ በረንዳ ላይ ቆሞ በኢትዮጵያ ስልጣን ያመጣለሁ አስገባለሁ ያለ የሚደነፋው ሙሶሎኒ የሱ የስልጣኔ መንገድ ምን እንደሚመስል የሰቆጣ አመድ ዝምተኛ መስክር ነች። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።